the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ብዙ ሰዎች ከኦሮሚያ ክልል ከየወረዳው ታይዞ ወዳል ታወቀ ቦታ እየተወሰዱ ነው። በማታ ነው የሚወሰዱ፣ በግልጽ አይደለም። ቤተሰብ አቅም
ሁለት ነው። ሁለት
በተጨባጭ ወንጀል ውስጥ የገባ አውዳሚ ተግባር ውስጥ የገባ በህግ የሚጠየቅበት ሁኔታ ነው ያለው። ኢትዮጵያ ውስጥ ከህግ ውጪ ማንም ሊታሰር አይችልም። ህገ መንግስታዊ ስርዓቱ በግልጽ የደነገገበት ሁኔታ ነው ያለው።
ቀደም ብለው የተሰሙት አቶ ሙላቱ ገመቹ የኦፌኮ ምክትል ሊቀመንበር ሲሆኑ እሳቸውን ተከትሎ የሰማቸዋቸው ደግሞ አቶ መሐመድ ሰይድ የመንግስት ኮሚኒኬሽን ጽህፈት ቤት የህዝብ ግንኙነት ቃል አቀባይ ናቸው። ዝርዝሩን ዜናውን ተከትሎ በሚሰማው የዕለቱ አብይ ርዕስ እናቀርባለን።
በእሁዱ የሪዮ ኦሎምፒክ የማራቶን ውድድር ለብር ሜዳሊያ የበቃው የ26 ዓመቱ አትሌት ፈይሳ ሌሊሳ አጣና የኦሎምፒክ ኮሚቴ ውሳኔ አሁንም እያነጋገረ ነው። ዘገባ ይዘናል።
ከምሽቱ ዜና መካከል ዋና ዋናዎቹን ለመጥቀስ በባህር ዳር የጀመረው የህዝብ መቀመጥ አድማ እንደቀጠለ ነው። በአሁኑ ጊዜ በማስመረር ላይ ያለው ችግር ዋነኛ መንስኤ የመንግስት ስልጣን ካለ አግባብ የመጠቀም ጉዳይ መሆኑን የኢህአደግ መንግስት ገለጠ። በሶማሊያ ደቡባዊ ክልል አልሸባብና ሌሎች ኃይሎች ያካሄዱት ግጭት በትንሹ ለ15 ሰዎች ሞት ምክንያት ሆነ የሚሉ ይገኙባቸዋል።
ሳምንታዊው ቅንብሮች ሐኪሙን ይጠይቁና ንግድና ምጣኔ ሀብት በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ የተሰናዱ ዝግጅቶች ይዘዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ማክሰኞ ሐምሌ 17 2008 ነሐሴ 17 2008 ዓ ም ስርጭታችን ጋር አስተናጋጆች አሉ አከበደ ነው፣
አዲሱ አበበንን፣ አቀናባሪያችን ንጉሱ ታምሬ። ንጉሱ ታምሬ እረፍት ላይ ከርሞ ዛሬ መጥቷል። ንጉሱ እንኳን ደህና መጣህ። ከስርጭት መሐንዲሱ ጋራ
ጆ ጊል ጋር እስከ አራት ሰዓት አብረናችሁ እናመሻለን።
ቅድሚያ ዜና። የባህር የአማራ ብሔራዊ ክልላዊ መንግስት ዋና ከተማ በሆነችው ባህር ዳር ከትናንት በስቲያ የተጀመረው ስራ የማቆም አድማ በአመዛኙ ዛሬም ቀጥሎ ውሏል ሲሉ ከዚያ ያነጋገርናቸው ነዋሪዎች ገልጠዋል። ሰሎሞን አባተ ነው የተከታተለው።
ከባህር ዳር ካነጋገርኳቸው ነዋሪዎች መካከል ማንነታቸው እንዳይገለጽ የጠየቁኝ ነዋሪ ከተማይቱ ውስጥ ባለትራንስፖርትም ሆነ ሌሎች አገልግሎት ሰጪዎች ስራ ማቆማቸውን እንደቀጠሉ ነግረውኛል።
ባህር ዳር እንደቀጠለ ነው።
አድማው
እንደቀጠለ ነው። የእግር ጉዞ ነው አብዛኛውን የሚታየው። እዚያ ተጨማሪ ድርጅቶች በሙሉ ተንቀሳቀሰን ባየናቸው ዝግ ናቸው።
ድርጅቶች ማለት
ሱቆች፣ ሆቴሎች፣ ሌላም ያው የመንግስት ድርጅቶች ባለሙያውም ይሁን ሌላ አካላት በአመራሩ ተገዶ ወደ ቢሮ እንዲገባ እየተደረገ ነው።
ግን የመንግስት መስሪያ ቤቶች ክፍት ነበሩ። ዛሬ
ክፍት ናቸው፣ አብዛኛዎቹ ክፍት ናቸው። ግን ያው ሳያምንበት ባለሙያው ገብቶ ስራ እየሰራ እንዳለ ነው የሚያመላክት ያለ።
ሌሎች ትልልቅ ድርጅቶችስ እንደ ኢንሹራንሶች፣ ባንኮችን የመሳሰሉ?
ባንኮች ዛሬ ያው አልፎ አልፎ ካልሆነ በስተቀር ክፍት ናቸው። ሌሎች ድርጅቶች ግን የግል ድርጅቶች ሙሉ በሙሉ ዝግ ናቸው።
አገልግሎት ሰጪዎቹ ማለት ነው?
ለአገልግሎት ድርጅቶች ዝግ ናቸው። ሆኖም ግን ያው ተገደውም ወደ እንዲከፍቱ ይታሸጋን ሚላን ከንግድን የመጣን ከተለያየ ቦታ ነው የመጣን እያሉም ያስፈራሩ አካላትም አሉ።
ማስፈራሪያውን በመስጋት ከፍተው አገልግሎት የሚሰጡ መኖራቸውን ነዋሪው ጠቁመው ወትሮ ይቆሙ የነበሩ ገበያዎችና ጉሊቶችም ጭምር እንደሌሉ ተዘዋውሮ ማየታቸውን ገልጸውልኛል።
ዛሬም መሀል ለመሀል ገበያዎች ለአካባቢ እየተንቀሳቀሱ ነበረ። ጉልት የሚባል ለምሳሌ የሆነ የተለያዩ የአትክልት አይነቶች፣ የተለያዩ ልብሶ አልባሳቶች፣ ሌላም እንትኖች ይዘው የሚቆሙ ነበር። እነሱ ራሱ የሉም። አሁን የተወረረ ነው የሚመስለው።
የአካባቢው ሰው ገበሬው ምርቱን እያያዘ አይመጣም።
አሁን በቃ ምንም እንትን የለውም። በቃ የዚህ የከተማው ነዋሪ ብቻ ነው የሚንቀሳቀስ ያለ።
ከዚያ በተረፈ ግን አገልግሎታቸውን ክፍት እንዲያደርጉ ከሚሰሙት ማስፈራሪያዎችና በሌላ በኩል ደግሞ አድማው ነገንም እንዲቀጥል ከሚሰሙት ጥሪዎች ያለፈ የጸጥታ ችግር አለመኖሩን ነዋሪው ገልጸውልኛል።
የጸጥታ ሁኔታ ምንም ብዙም እንትን የለውም። ያው አልፎ አልፎ ወጣቱ ማህበረሰብ አድማውም እስከዚያው እስከተባለው ቀን እንዲቆይ ያለ አንዳንድ ነገሮችን በኃይል እንትን የማለት የመናገር ሌላም ሌላም ነገሮች አሉ። እዚያ የተረፈው ብዙም የከፋ የጸጥታ ችግር አለ ብለን አንወስድም። አሁን ባየሁት ይንት
የባህር ዳርን የዛሬ ሁኔታ ለመጠየቅ ወደ ተለያዩ የመንግስት አካላት በተደጋጋሚ ስደዋውል አምሽቻለሁኝ። ለዛሬ ላገኛቸው አልቻልኩም። ጥረቴ ይቀጥላል። ቀደም ሲል የሰማችሁት ድምፅ ቃና የተለወጠ በመሆኑ ተመሳሳይ ቃና ያለው ድምፅ ቢገኝ በአጋጣሚ ብቻ የተፈጠረ መሆኑን እገልጻለሁ።
በአሁኑ ጊዜ ህዝብን በማስመረር ላይ ያለው ችግር ዋነኛ መንስኤ የመንግስትን ስልጣን ካለአግባብ የመጠቀም አዝማሚያ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። ስራ አስፈጻሚ ኮሚቴው ትናንት ማምሻው ላይ ያወጣው መግለጫ ከዚህ አንጻር በሚታዩ ዝንባሌዎች ላይ እርምጃ ለመውሰድ መወሰኑንም ገልጧል። እስክንድር ፍሬው ዜናውን አድርሶናል።
የዚህ መግለጫ መነሻ የኢህአዴግ ስራ አስፈጻሚ ኮሚቴ ከነሐሴ 10 እስከ 15 ያካሄደው መደበኛ ስብሰባ ነው። ባለፉት 15 ዓመታት በተለያዩ ዘርፎች ከፍተኛ ውጤት መመዝገቡን፣ ለውጥ መምጣቱን አስታውቋል። ቀጣዩ ሂደት ይበልጥ ፍሬያማ የሚሆነውም ይሄንን የለውጥ አቅጣጫ ከማንኛውም ጉድፍ ተከላክሎ በማስቀጠል እንደሆነ አመልክቷል። ልማታዊና ዲሞክራሲያዊ ስርዓቱን ከሚፈታተኑ ነገሮች አንዱም የመንግስት ስልጣን ለግል መጠቀሚያ መሆኑ እንደሆነ ጠቅሷል። አገራዊ ለውጡ በስኬት ሲጓዝ የቆየው መንግስታዊ ስልጣንን ለህዝብ ጥቅም ማስከበሪያ ማድረግ በመቻሉ እንደሆነ አስታውሷል። ስልጣን ካላግባብ ለመጠቀም ለሚፈልጉ በመሳሪያነት ማገልገል ሲጀምር ግን የተጀመረው ልማት ይደናቀፋል፣ መልካም አስተዳደር ይጠፋል ብሏል። በአሁኑ ጊዜ ህዝብን በማስመረር ላይ ያለው ችግር ዋነኛ መንስኤም ይሄው ነው ብሏል። በዚህም መሰረት የመንግስትን ስልጣን ለግል ኑሮ መሰረት ለማድረግ በሚታየው ዝንባሌ ላይ ተጨማሪ እርምጃ ለመውሰድ መወሰኑን አስታውቋል። ዝንባሌው በሚታይባቸው ቦታዎች አስፈላጊ የሆነው እርምጃ ሁሉ እንደሚወሰድ ነው መግለጫው ያብራራው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እናመሰግናለን እስክንድርን። የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ እንዳስተነቀቀው ምንም እንኳ ጉዞው አደጋ ያጠላበትና ወደ ሀገር የመመለሳቸው እድል ቢኖርም ከማዕከላዊ አሜሪካ ወደ ዩናይትድ ስቴትስ የሚፈልሱ ህፃናት ቁጥር እያደገ መጥቷል። ዩኒሴፍ ዛሬ ማክሰኞ ባወጣው መግለጫ በዚህ ዓመት ብቻ ያልተመዘገቡ 26,000 ፍልሰተኞች ህጻናት ዩናይትድ ስቴትስ ወደብ ላይ እንደደረሱ አመልክቷል። ተጨማሪ 30,000 ህጻናትና ቤተሰቦቻቸውም የጉዞው አካል እንደሆኑ ነው ድርጅቱ የገለጠው።
የሶማሊያ ደቡባዊ ክልል አልሻባብና የክልሉ ኃይሎች ባካሄዱት የሁለት ቀናት ግጭት በትንሹ 15 ሰዎች መገደላቸው ተገለጠ ይላል። ውጊያው የተካሄደው በሞራጋቢ መንደር ውጪ በሚገኝ ባኩል በተሰኘው ክልል ውስጥ ነው። ትናንት የተጀመረው ውጊያ ዛሬ ማክሰኞም ቀጥሎ 8 የአልሻባብ 7 የክልሉ ወታደሮች መገደላቸውን የዓይን እማኞች ለአሜሪካ ድምፅ ሶማልኛ አገልግሎት ገልጠዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬና ነገ ናይጄሪያን እየጎበኙ ነው። ትናንት በኬንያ የተጀመረው የኬሪ ጉብኝት በሳውዲ አረቢያን የሚያበቃው ኬሪ ከሚጎበኟቸው አገሮች ባለሥልጣናት ጋር የሚያደረጉት ንግግር በአካባቢ ጸጥታና አሸባሪነትን በመዋጋት ላይ ያተኩራል። በመጪው ዓመት በኬንያ የሚካሄደውን ምርጫ ለማገዝ ተጨማሪ የአሜሪካ እርዳታ እንደሚሰጥ የተናገሩት ኬሪ ደቡብ ሱዳን ውስጥ በሚካሄደው ግጭት ምክንያት ከመኖሪያቸው ለተፈናቀሉ ሰዎችም ዩናይትድ ስቴትስ መሠረታዊ የሆነ አቅርቦት እንደሚሰጥ ጠቁመዋል። በዚህ ዜና ላይ የመጽሔት ክፍላችን ዘገባ ይኖረዋል።
የናይጄሪያ አየር ኃይል ባካሄደው የአየር ዘመቻ የአሸባሪው ቡድን የቦኮ ሃራም መሪ አቡባካር ሼኩ ለሞት የሚያበቃው ክፉኛ የመቅሰል አደጋ እንደደረሰበት፣ ሌሎች በርካታ ወታደሮችም እንደቆሰሉ አስታወቀ። በናይጄሪያ አየር ኃይል ቃል አቀባይ ሳኒ ኡስማን ገለጣ መሰረት አቡበከር ሼኩን ለዚህ ያበቃው አደጋ የደረሰው ባለፈው አርብ የመንግስቱ ወታደሮች ሳምቢሳ ጫካ ውስጥ በሚገኘው የቡድኑ ምሽግ ላይ ያካሄዱት ጥቃት ነው። በዚያ ወረራ ሌሎች የቦኮ ሀራም ወታደሮች መገደላቸውንም የቃል አቀባዩ መግለጫ ጨምሮ አመልክቷል። ከዚህ ቀደም ሼኩ መገደሉን ይፋ ያደረገው መግለጫ ተሰምቶ እንደነበር ይታወሳል። ይሁንና ሌላ አንድ ሰው ሼኩ መሆኑን በቪዲዮ ይፋ በማድረጉ ዜና ውድቅ ሆኖ ነበር። አሁን ደግሞ እኚሁ ሼኩ ቆሰለ እናም ሞተ ተብሎ ተገለጠ። ይህ ሁሉ የሚሆነው የዩናይት ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ወደ ናይጄሪያ በሚያመሩበትና ከፕሬዚዳንቱና ከሌሎችም ባለስልጣናት ጋር ስለዚሁ አሸባሪ ቡድን ቦኮ ሀራም ጭምር ለመወያየት በተዘጋጁበት ወቅት መሆኑ ይታወቃል።
በመጨረሻም የዲሞክራሲያዊት ኮንጎ ሪፐብሊክ ተቃዋሚ ቡድኖች ለዛሬ አገር አቀፍ የሆነ የተቃውሞ አድማ ጠሩ። ምክንያት ለሁለተኛ ጊዜ የያዙት ስልጣን በዚህ በአውሮፓውያን አመት መጨረሻ ላይ የሚያበቃው ፕሬዝዳንት ጆሴፍ ካቢላ ለሶስተኛ ጊዜ ልቀጥል እንዳይሉ ይልቁን ምርጫ እንዲያካሄዱ ለማስገደድ ይህ አድማ የተጠራው የተቃዋሚ ቡድኖቹ በዚህ ባሳለፍነው የሳምንቱ ማብቂያ ላይ ከፕሬዝዳንት ካቢላ ጋር ለመወያየት የተጠራውን ስብሰባ እምቢ አንካፈልም ብለው ከቀሩ በኋላ ነው። ይህ የሁለቱ ውይይቶች የተጠራው በአፍሪካ ህብረት ሲሆን ያስተናገዱት ደግሞ የቀድሞ የቶጎ ጠቅላይ ሚኒስትር አደም ኮጆ ናቸው። ኮጆ ያዳላሉ ይሏቸዋል ተቃዋሚዎቹ። እናም የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ይሸምግለን ነው የሚሉት። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች ወደሚቀጥለው ጉዳይ የዕለቱ አብይ ርዕስ
በኦሮሚያ ክልል በርካታ ሰዎች በምሽት እየተያዙና ወደ አልታወቀ ቦታም እየተወሰዱ ነው ሲል የኦሮሞ ፌዴራሊስት ኮንግሬስ አስታወቀ። መንግስት በበኩሉ ከህግ ውጭ ማንም ሰው አይታሰርም ይላል። ለዝርዝሩ እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅሯል።
የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለቪኦኤ እንዳስረዱት በኦሮሚያ ክልል የሚካሄደው ማሰርና ማሳደድ ቀጥሏል። በተለይ በምሽት የሚወሰዱት ሰዎች የት እንደታሰሩ እንኳን ማወቅ እንዳልተቻለ ነው ያብራሩት።
ብዙ ሰዎች ከኦሮሚያ ክልል ከየወረዳው ተይዞ ወደ አልታወቀ ቦታ እየተወሰዱ ነው። በማታ ነው የሚወሰዱ፣ በግልጽ አይደለም። ቤተሰብ አቅም የሃይማኖት አባት ሄዶ አይጠይቅ፣ የህግ አማካሪ ሄዶ መጠየቅ አይቻል፣ ሰውን መጠየቅ የማይቻልበት ደረጃ ላይ ነው ያለው። አሁን ከየቦታው እንዲህ አይነት ሪፖርት ነው የሚደርስን ከየአካባቢው። ብዙ ሰዎች በየቦታው ታስረዋል፣ ተደብድበዋል፣ ተገርፈዋል፣ ቆስለዋል። በሌሊት ቤት እየተሰበረ እየገባ ሽብር ነው ያለው።
የኢትዮጵያ ወዳጅ የሆኑ መንግስታትና ዓለም አቀፍ የሰብአዊ መብት ድርጅቶችም በተቃውሞ ሰልፎች ተሳትፈዋል በሚል ጥርጣሬ ብዙ ሺዎች በእስር ላይ እንደሚገኙ ይገልጻሉ። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ቶም ማሊኖውስኪ ይህንኑ ሐሳብ አጠናክረዋል። አብዛኛዎቹ ፍርድ ቤት እንዳልቀረቡ፣ የህግ አማካሪ እንዳላገኙና በይፋም ክስ እንዳልተመሰረተባቸው ነው የጠቆሙት። አንዳንድ ተቃዋሚዎች ግን ዩናይትድ ስቴትስን በመሳሰሉ አገራት የሚሰነዘረው ሐሳብ የመፍትሄ ሐሳብና ግፊት ያልታከለበት እንደሆነ ይናገራሉ። የኦፌኮ ምክትል ሊቀመንበር ሙላቱ ገመቹ ይህንኑን ያንጸባረቁት
ይሄ አለ ከሚሉት በስተቀር ወደ ነጥቡ ይህን ቢደረግ ይሄ ነገር ሶልቭድ ይሆናል። የኢትዮጵያ መንግስት ኤክሰሲቭ ፓወር መውሰዱን ያቁም፣ ተቃዋሚ ቡድኖች ጋር ቁጭ ብሎ ይነጋገር። እኛ የምንፈልጉ ቁጭ ብሎ ይነጋገር ነገሮችን ሁሉ ዝም ብሎ ሐሳቡን ሳይቋጭ ዝም ብሎ ነው የተወው። ማድረግ የነበረበት ኢትዮጵያ መንግስት አሁን ለዚች ሀገር ሰላም ለማምጣት ከፖለቲካ ድርጅቶች ከማንኛውም ሰው ጋር ሁሉም ጋር ተቀምጦ እርቀ ሰላም መፍጠር መቻል አለበት። አንድ ላይ መምጣት ይሄ የግዴታ የሚመጣበት ነው። ይሄ ነው ሊቋጭ የሚችለው ማንኛውንም ነገር ሊቋጭ የሚችለው የሌሎቹንም ግሪቫንስ ቁጭታቸውን ሁሉ ሊያስተካክልና ለዚህ ሁሉ
ከህግ ውጪ የሚታሰር ሰው እንደሌለ የሚገልጸው የኢትዮጵያ መንግስት ግን በተቃዋሚዎች የሚቀርበውን መረጃ አይቀበልም። በመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት የሚዲያና ህዝብ ግንኙነት ዳይሬክተር መሐመድ ሰይድ ይህንኑን የሚያጠናክሩት
እነዚህ ሰልፎች የአብዛኛውን የህብረተሰቡን አስተሳሰብ የሚወክሉ አይደሉም። ጥቂት የተለየ ዓላማ ያላቸው እቺ ሀገር አሁን ባለው እድገት እና የሰላም ቀጣይነት ሁኔታ ውስጥ እንዳትሆን የሚፈልጉ ኃይሎች የሚያራምዱት ነው። ህብረተሰቡ በቅንነት የሚያነሳቸው ችግሮችን ጠልፈው ለራሳቸው ዓላማ ለማዋል የህዝብን ስሜት ለማነሳሳት የሞከሩበት ሁኔታ ነው ያለው። እንግዲህ በዚህ ውስጥ አውቆም ሳያውቅም የተሳተፈ የሚታሰርበት ሁኔታ የለም። በተጨባጭ ወንጀል ውስጥ የገባ አውዳሚ ተግባር ውስጥ የገባ በህግ የሚጠየቅበት ሁኔታ ነው ያለው። ኢትዮጵያ ውስጥ ከህግ ውጭ ማንም ሊታሰር አይችልም። ህገ መንግስታዊ ስርዓቱ በግልጽ የደነገገበት ሁኔታ ነው ያለው። በተጨባጭም ይህንኑ ነው የምናየው ነው የምለው።
እናም መንግስትና ተቃዋሚዎች በሞቱ በቆሰሉና በታሰሩ ሰዎች ጉዳይ ተቃራኒ አቋም ይዘው ቀጥለዋል። ጉዳዩ እንዴት መጣራት እንዳለበትም የተራራቀ ሐሳብ ይዘዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁንም ከእስክንድር ጋር እንቆያለን። አድማጮች፣ በተለይ ከእስር ተለቀቁ በተባሉ ሰዎች ጉዳይ ያጠናቀረውን ዘገባ እናስከትል።
የእስራቱ ቦታ በተለያዩ ቦታዎች ናቸው ታሰሩ የተባሉት። እንግዲህ የከኛው ከየቦታው የተለቀሙ ሰዎች ናቸው የታሰሩባቸው ቦታዎች ማሰልጠኛ ጣቢያዎች ናቸው። ዲዴሳ፣ ሰንቀሌ፣ ቶላይ፣ መቱ ቢሽሬ የምትባል ቦታ፣ አዲስ አበባ ደግሞ ቦሌ መገናኛ አካባቢም እንዳለ ነው የሚነገረን። ይህንን በግል ሄደን አላጣራንም፣ ከአካባቢው በሚደርሰን ነው። ለምሳሌ በደሌ ላይ የኛ አባል የፓርቲው ተጠሪ የሆነ ናስር አባ መጋል የሚባል ድስት የኛ ስራ አመራር ኮሚቴ፣ እዛ ያሉት አመራር ኮሚቴ እና ሌሎችም በአጠቃላይ 47 ሰዎች ለምሳሌ በበደሌ በቀደም ተነስቶ ቦታ ስለሌለ ቶላይ ላይ ለማስገባት ነበር ቦታ ስላልበቃ ወደ ሰንቀሌ ተወሰዱ። ሰንቀሌ ላይም ቦታም ስላልበቃ መጡ በሽሪ የምትባል ቦታ ነው አሁን ያሉት 47 ሰዎች እንደሆኑ ነው። አሁን ተፈቱ የተባሉት አዋሽ 7 መሰልተኛ አካባቢ ነው። በአጠቃላይ እዛ አካባቢ እንደ ሁኔታው ከኛ ሰዎች የሰማ ነው ወደ 1264 ነበሩ። ከዚህ ውስጥ 37 ሴቶች እንደሆኑ እና ቀሪዎቹ 1227 ወንዶች እንደሆኑ ያጠራ ነው። ከዚህ ውስጥ 37ቱ ሴቶች ተፈቷል። 1182 ወንዶቹም በትላንትና ሁለት መፈታታቸውን ኢንፎርሜሽን ደርሶናል። ነገር ግን 45 ሰዎች እዛ መቅረታቸውን ነው።
አቶ ሙላቱ፣ አሁን ተፈቱ ከተባሉት ውስጥ የእናንተ አባላት የሆኑ ይገኙበታል?
አዎ፣ አባሎቻችን ናቸው። ይህን ኢንፎርሜሽን የሚሰጡን የእኛ አባሎች ናቸው። በአጠቃላይ የታሰሩት በሙሉ አባሎቻችን አይደሉም፣ ከኛ አባሎች ውጭ የሆኑ ናቸው።
ደጋፊዎቻችሁም አባሎቻችሁም እንደዚሁ በተቃውሞን የተቀላቀሉ ዜጎችም ይገኙበታል ነው የሚሉኝ?
ዜጎች ናቸው። አዎ፣ አሁን እዛ የታሰሩት የተወሰኑ ጉራጌ ብሔረሰቦችም አሉ።
አቶ ሙላቱ፣ እናንተም የታሰሩ እንዲፈቱ ስትጠይቁ ቆይታችኋል በተለያዩ መግለጫዎች፣ ቃለ መጠይቆች እና ይህንን እንዴት ታዩታላችሁ? አሁን እየተፈቱትን ሰዎች ሁኔታ እንግዲህ ከአንድ ሺህ በላይ ናቸው የተፈቱት ብለውኛል።
ዜጎች ከእስር መፈታታቸው በጣም ደስ ያሰኝናል። ችግር ነበረ፣ እዛ የምግብ ችግርም ነበረ። በየቀኑ ስፖርት ይሰሩ ነበረ። ባዶ እግራቸውን ነው የሄዱት እና ጫማ ማስወልቋቸዋል። ቦታ ማመቼ አይደለም፣ ቅጣትም ነው። መፈታታቸው በጣም ደስ የሚያሰኘን ነው። ሌሎቹም እንዲሁ እንዲፈቱ ነው ጥያቄያችን። የታሰሩ ሰዎች ችግር ካለባቸውም እንደ ሌሎቹ ዜጎች ፍትህ አግኝቶ ጠያቂ ዘመድ ቀርቦ እንዲጠይቃቸው የህግ አማካሪዎችም ጭምር በህግ እንዲረዱና በህግ መንግስታችን መሰረት አጥፊዎች ናቸው ከተባሉ ቤት እንዲቀርቡ ነው እኛ በፖለቲካ ከሆነ መቼም በነጻ እንዲፈቱ ነው። ሌሎቹም ጭምር እንዲፈቱልን ነው እኛ በአጠቃላይ የምንጠይቀው። ጥያቄያችንም ይሄ ነው።
እዚህ ላይ አቶ ሙላቱ፣ ለምሳሌ በምሽት ከየቤታቸው እየተወሰዱ እየታሰሩብን ነው የሚል ቃለ መጠይቅም ሰጥተዋል በትናንትናው ዕለት። ይሄንን ከአሁኖቹ መፈታት ጋር እንዴት ነው ወይም የሚያስታርቁት?
ግራ የሚያጋባ ነው በእውነቱ። አሁን እነዚህ የተወሰኑ ተፈቱ ስንል፣ በሌላ በኩል ደግሞ ስርዓቱ በየቀኑ ነው። የሰዎች የሚወሰዱት በምሽት ነው ማታ ነው እና በጣም አስቸጋሪ ነው። ሌላው ሲፈታ ሌላው ታሳሪ፣ ታስሮ ሲወጣ ደግሞ ሌላው ደግሞ እንደገና ወደ እስር ቤት የሚመለስበት እና አስቸጋሪ የሆነ ሁኔታ ላይ ነው ያለን። እንዲህ አይነቱ ነገር ከፍተኛ ማነቆ ሆኖብናል። ስርዓት ያለውና ክል በሆነ ሁኔታ ላይ የሚካሄድ አይነት አይደለም።
መቼ ነው የተፈቱት ሰዎች እርስዎ ባለዎት መረጃ?
በትላንትና ዕለት ነው ሪፖርቱ የደረሰ።
አቶ ሙላቱ፣ እንግዲህ በአጠቃላይ በእናንተ መረጃ እናንተ ባላችሁ መረጃ ምን ያህል ሰዎች ናቸው አሁን በኦሮሚያ በህዳር ወር የተጀመረውን የተቃውሞ እንቅስቃሴ ተከትሎ በተለያዩ ቦታዎች ታስረዋል ብላችሁ መረጃ ያላችሁ ወይም የምታምኑት?
በአጠቃላይ ይህን ያህል ነው ብለን እኮ ቁጥሩን ለመናገር አስቸጋሪ ነው። እንደ አጋጣሚ ሆኖ አሁን አዋሽ ሰባተኛ ማሰልጠኛ ላይ እንደ አጋጣሚ የእኛ ሰዎች እዛ የነበሩት አጠቃቅሮልን ነው ይህንን ሪፖርት አሁን የምንሰጠው የሰጡን እንጂ በየቦታው እንዲህ አይነት ሲያጋጥም የምናገኘው እንጂ ይሄ ነው ብለን እንትን የምናደርገው አይደለም። ሰው በጠራራ ፀሐይ ይታፈሳል፣ በየቦታው ይታሰራል። ቁጥሩን ቁጭ ብለን በስርዓት ይሄ ነው ብለን የምናገኘው ነገር የለም። ምክንያቱም ሰው ከታሰረ በኋላ በአግባቡ ጠያቂ የለም። ሰው ዘመድ ቤተሰብ ሄዶ አይጠይቅም። ከታሰረ ታሰረ፣ ማንም መጠየቅ አይቻልም እና ይሄ አይነት ነገር ነው። በሌላው በኩል ደግሞ በሌሊትም ከየዞኑ ተለቃቅሞ የሚመጡ ናቸው። ከየዞኑ አሁን ከዞኑ ይህን
የሚመጡ ናቸው። አሁን ጠያቂ ዘመድም እዚህ አካባቢም የለም። ከቤተሰቦቻቸው ልቋል፣ ማንም አይጠይቃቸውም። ስለዚህ አስቸጋሪ ነው ኢንፎርሜሽን ለማግኘት። እኔ ከአስር ሺህ የሚያንስ አይደለም፣ ምክንያቱም በየወረዳው በየቀበሌው በየአካባቢው ሁሉም ታሳሪ ነው።
አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር፣ በጣም ነው የማመሰግነው ስለ ጊዜዎት።
በጣም እኔም አመሰግናለሁ።
እስክንድርን ለወቅታዊ ዘገባዎቹ አመሰግናለሁ። አድማጮች፣ ወደ ተከታዩ ዘገባ ስንሻገር ደግሞ የዓለም ጤና ድርጅትን ይመለከታል። የዓለም ጤና ድርጅት 66ኛ አፍሪቃ አካባቢ ጉባኤ የጤና ደህንነትና የአስቸኳይ ጊዜ ሁኔታዎችን አካባቢያዊ ስትራቴጂ በማጽደቅ ተጠናቀቀ ይላል መለስካቸው አማሃ ከአዲስ አበባ ያጠናቀረው ዘገባ እንሆ።
አዲስ አበባ በሚገኘው በመንግስታቱ ድርጅት የስብሰባ ማዕከል ለአምስት ቀናት ሲካሄድ የቆየው በዓለም የጤና ድርጅት የአፍሪካ አካባቢያዊ ኮሚቴ 66ኛ ጉባኤ ዛሬ ተጠናቋል። በጉባኤው ማጠናቀቂያም የጤና ደህንነትና የአስቸኳይ ጊዜ ሁኔታዎችን አካባቢያዊ ስትራቴጂ አጽድቋል። የጸደቀው የአካባቢ የጤና ደህንነትና የአስቸኳይ ጊዜ ሁኔታዎች ስትራቴጂ ተግባራዊ የሚሆንባቸው ድርጊቶችም በውሳኔው ተዘርዝረዋል። ከእነዚህ ድርጊቶች ወይም ክንውኖች መካከልም ከ47ቱ የአካባቢው አፍሪካ ሀገሮች መካከል ቢያንስ 80% የሚሆኑት እንደ አውሮፓውያን ዘመን አቆጣጠር እስከ 2018 ዓ.ም ድረስ ህዝቦቻቸውን ለተለያዩ የጤና ጉዳቶች ከሚያጋልጡ አደጋዎች ሊታደጉ የሚችሉ በቂ ዝግጅቶች ማድረጋቸውን ማረጋገጥ ይኖርባቸዋል የሚለው በዓለም ጤና ድርጅት የአፍሪካ አካባቢ ዳይሬክተር ዶክተር ማትሺዲሶ ሞየቲ ስለ ስብሰባው ሂደት ለጋዜጠኞች ይህን ብለው ነበር።
በአፍሪቃ የጤና አጠባበቅን በተመለከተ ብዙ እርምጃ ወደፊት መሄዳችንን እንገነዘባለን። በሌላ በኩል ደግሞ አያሌ የህዝብ ጤና ችግሮችና ከባድ የበሽታዎች ክምችት እንዳለብንም አንዘነጋውም። ስለሆነም የአፍሪካ ሚኒስትሮች ከዋና ዋና ዓለም አቀፍ ሀገሮች ጋር በመሆን ውሳኔዎችን ወስነዋል። ውሳኔዎቹ የአፍሪካን ህዝብ ጤንነት በማሻሻል ረገድ በአገራቸው ውስጥና ከአገሮቻቸው ባሻገር በግልና በጋራ እንዴት መስራት እንዳለባቸው የሚያመለክቱ ናቸው።
በዚህ ጉባኤ መክፈቻ ላይ እጅግ ብዙ መነጋገሪያ አጀንዳዎች እንደሚጠብቋቸው ለተሳታፊዎች አስገንዝበው የነበሩት የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱም የጉባኤ ውሳኔዎች የአገሪቱን ጤና ይለውጣሉ የሚል ተስፋ እንዳላቸው ገልጸዋል።
We have made significant decisions that will shape the health of our continent, our region.
የአህጉራችንንና የአካባቢያችንን የጤና አያያዝ የሚቀርጹ ትልልቅ ውሳኔዎችን ይወሰን ይመስለኛል። ሁሉም አባል አገሮች በጋራ የወሰኗቸውን ውሳኔዎቻቸውም በትልቁም ነገርነት እንደሚወስዷቸው ተስፋ አደርጋለሁ አምናለሁ። እናም የአህጉሪቱን ህዝብ የጤና ሁኔታ ለማሻሻል እነዚህን ውሳኔዎች የብሔራዊ ቅዶቻቸውና ስትራቴጂያቸው አካል እንዲያደርጉ በሕግ ማዕቀፎቻቸውም እንደሚያካትቷቸው ተስፋዬ ነው።
በአፍሪካ አህጉር በዓመት ውስጥ ቢያንስ 100 የሚሆኑ በህዝብ ጤና ላይ ከፍተኛ አደጋ የሚፈጥሩ የአስቸኳይ ጊዜ ሁኔታዎች ይከሰታሉ። ከእነዚህ አስቸኳይ ጊዜ ሁኔታዎች መካከል በተዋሲያን የሚመጡ ተላላፊ በሽታዎች 80% የሚሆነውን ድርሻ ይይዛሉ። በአደጋ ምክንያት የሚከሰቱት ደግሞ 18% ይይዛሉ። ከዚህ የተረፈውን ደግሞ በኬሚካሎች መመረዝና ሌሎች አደጋዎች ይይዛሉ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከበራችሁ አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ መጨረሻው የመጽሔት ርዕስ እናልፋለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬና ነገ ናይጄሪያን እየጎበኙ ነው። ትናንት በኬንያ የተጀመረ የኬሪ ጉብኝት በሳውዲ አረቢያ ነው የሚጠናቀቀው። ኬሪ የሚጎበኟቸው አገሮች ባለሥልጣናት ጋር የሚያደርጉት ንግግር በአካባቢ ጸጥታና አሸባሪነትን በመዋጋት ላይ ያተኮረ መሆኑን ቀደም ሲል በዜናችንም ገልጠናል። በመጪው ዓመት በኬንያ የሚካሄደውን ምርጫ ለማገዝ ተጨማሪ የአሜሪካ እርዳታ እንደሚሰጥ፣ ደቡብ ሱዳን ውስጥ በሚካሄድ ግጭት ምክንያት ከመኖሪያ የተፈናቀሉ ሰዎች መሠረታዊ የሆነ አቅርቦት እንዲያገኙ ለማድረግም ተጨማሪ የዩናይትድ ስቴትስ እርዳታ እንደሚኖር ሚኒስትሩ ጠቁመዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች።
የናይጄሪያ መሪዎች በሃይማኖት የተከፋፈለችውንና በቦኮ ሐራም አሸባሪነት የታመሰችውን ሀገር አንድነት ለመጠበቅ ሲጥሩ ቆይተዋል። ጆን ኬሪ ከናይጄሪያው ፕሬዚደንት መሐመዱ ቡሃሪና ከሀገሪቱ ከፍተኛ ባለሥልጣኖች ጋር በሚሰበሰቡበት ወቅት አሸባሪነትን ለመዋጋት ስለሚደረገው ጥረት ይነጋገራሉ። የሃይማኖት መቻቻል እንዲኖርም ጫና ያደርጋሉ። ስቲቭ መክዶናልድ የተባሉ በውድሮ ዊልሰን ማዕከል የአፍሪካ ክፍል ጠቢብ ግን ናይጄሪያ የምትፈልገው ከመነጋገር በላይ ሳይሆን እንደማይቀር ያወሳሉ።
Africans are very, very impatient these days with Westerners who come in and preach to them.
አፍሪካውያን በአሁኑ ወቅት የጸጥታ እርዳታን በሚመለከት እየመጡ በሚሰብኩ ምዕራባውያን ተሰላችተዋል። ተጨባጭ ነገር ማየት ነው የሚፈልጉት። በተለይም በሰሜኑ ክፍል ተጨማሪ የጸጥታ የልማትና የትምህርት እርዳታ ቢያቀርቡ ነው ጥሩ የሚመስለኝ።
ጆን ኬሪ በኬንያ ጉብኝታቸው ሀገሪቱ በመጪው ዓመት ለምታካሄደው ምርጫ ዝግጅት ለመርዳት ዩናይትድ ስቴትስ 25 ሚሊዮን ዶላር እንደምትሰጥ ገልጸዋል።
The election support for Kenya, I think, is a vital thing. Those elections have not gone all that.
የኬንያን የምርጫ ሂደት ለመርዳት ገንዘብ የመስጠቱ ጉዳይ ወሳኝ ነገር ነው። ያለፉት ምርጫዎች በጥሩ ሁኔታ አልተካሄዱም። በውጤቶቹ ላይ አንዳንድ ተቃውሞዎች ተሰምተዋል። ስለሆነም መጪው ምርጫ በጥሩ ሁኔታ መካሄድ ይኖርበታል። ኬንያ በጸጥታና በኢኮኖሚ ስጋት ረገድ ቁልፍ አጋር ነች። የተረጋጋች አገር ሆና እንድትቀጥል የማድረጉ ጉዳይ ወሳኝ ነው።
ኬሪ በኬንያው ጉብኝታቸው በደቡብ ሱዳን ስለሚካሄደው ግጭት መፍትሄ ለመፈለግ ከክልላዊ መሪዎችም ጋር ተመካክረዋል። የሲቪሎችን ደህንነት ለመጠበቅ ክልላዊ ኃይል መመደብ እንደሚያስፈልግ ተስማምተዋል። ደቡብ ሱዳን ውስጥ እጅግ ለተጎዱት ሰዎች ምግብ፣ ውሃና መድኃኒት ለማቅረብ ዩናይትድ ስቴትስ ተጨማሪ 138 ሚሊዮን ዶላር እንደምትሰጥ ኬሪ አስታውቀዋል።
We made it crystal clear that This is not forever. We're not just going to fill in a void. We're not just going to provide.
ዘላለሙን ክፍተት እየሞላን እንደማንኖር ግልጥ አድርገናል። ኃላፊነት ወስደው ለህዝባቸው የሚጠቅም ነገር የማድረግ ፍላጎት ከሌላቸው እርዳታ መስጠቱን መቀጠል አንችልም። ዛሬ ታዲያ ይህ መልእክት ግልጥ በሆነ መንገድ ተላልፏል።
እርዳታው ታዲያ በሚያስፈልገው ክፍል እጅ እንዲገባ ማድረግ ወሳኝ እንደሆነ ጠበብት ይናገራሉ።
South Sudan is infamously famous for huge corruption. Over 3 billion
ደቡብ ሱዳን ውስጥ ሙስና በጣም የተስፋፋ ነገር ነው። አገሪቱ ነጻ ከወጣችበት ጊዜ አንስቶ ከ3 ቢሊዮን ዶላርስ በላይ የሚሆን ገንዘብ በረዴት መልክና ለበጀት ድጎማ የተሰጠ ቢሆንም አብዛኛው በሙስና ባለስልጣኖች ኪስ ውስጥ ገብቷል።
ዩናይትድ ስቴትስ በአፍሪካ ላይ ያላት ፖሊሲ ከቀጣዩ ተመራጭ ፕሬዝዳንት ጋር ሊለወጥ ይችላል። በአሁኑ ወቅት ለፕሬዝዳንትነት በመወዳደር ላይ ያሉት ዶናልድ ትራምፕ ስለ አፍሪካ እውቀትም ሆነ የማወቅ ፍላጎት የላቸውም። ዲሞክራቷ ተወዳዳሪ ሂለሪ ክሊንተን ግን የውጭ ጉዳይ ሚኒስትር በነበሩበት ጊዜ የነበራቸውን ሚና መሰረት በማድረግ አሁን ካለው አስተዳደር በበለጠ በአፍሪካ ላይ ትኩረት ሊያደርጉ ይችላሉ ብለዋል የአፍሪካ ጉዳይ ጠቢብ ስቲቭ መክዶናልድ።
ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። 4 ሰዓት ድረስ ማለት ነው ይቀጥላል። ዘና ትሉ ዘንድ ሙዚቃም እናሰማለን ግዚያችንን አይተን። ከዚያ በፊት ግን አድማጮች እናንተ የላካችኋቸው አስተያየቶች ተጠራቅመዋል። ለዛሬ ከሰዓታችን አኳያ እነዚህን መርጠናል።
እንደምሰነበታችሁ ወይስ አሜሪካ እንደምናችሁ ደህና ናችሁ ወይ? ዛሬ ከጎንደር ውስጥ ጥያቄ ስትናገሩ ሰምቻለሁ። በጣም ጥሩ ነው አጣያቂያችሁ፣ ጥሩ ነው ወገን ደሌለው መልሱም በዚያ ነበር። ጥሩ ነው ግን አንደኛው ከተቃውሞ ነው የሚለው ሰውየው እሳት ለኳሽ ነው። ስለሚመጣ ትውልድ ምን እንደሚሆን ሳያስቡት ለጊዜው ከግብጽን ሆነ ከምናምን ጠቅማቸው የሚለቁት ሰዎች እሳት ያስገቡላት ነው ሀገሩና ባካችሁ ሁላችን እኛ ነው አጥብቅ አርጋችሁ ስጠይቁ ለምንድን ነው ተቃውሞ ነው የሚለው ከኮነረዱ ደጋፊ የሚሆነው? ጥሩ ለምንድን ነው በአንድ ዘር ያተኮራቸው የአንድ ዘር ህይወት ያጠፋችና ንብረት የዘፉበት ምክንያት እንዴት ነው? ለምንድነው ባንዲራው የቀየራችሁ? እንዴት ነው ለምንውዳችሁ አትጠይቁም? ይሄ ነው ቅሪያዴ እንጂ የዛሬ የነበረ ጠያቅ በጣም ጥሩ ነው። ግን ይሄንን ነገር ለምን አታስቡ? ይሄን ነገር አሁን ለምሳሌ ባንዲራው የቀየሩት ኢትዮጵያ ብሔር ብሔረሰብ ይቀበሉታል? ጥፋቱ ለማን ነው? ኢትዮጵያ ትበታተናለች ማለት ነው። የሚበትነውስ ማን ነው? እነሱ ናቸው። ይሄ አባይ እንዲያቋርጥ እንዲቆም መፈጸሙ ስለቀረበ እንዲቆም ስንት ሚሊዮን ዶላር ነው ወደ ኢትዮጵያም ሄደው ያለ?
ካሳሁን ከተማ አባላለሁኝ። ቪዎች እንደምን አላችሁ? ዜና ሳድምጥ በአጋጣሚ እስክንድር ከኢትዮጵያ ቃል አቀባይ ጋራ አቶ መሐመድ የሚባሉ ናቸው መሰል ከእሳቸው ጋር ያደረገው ውይይት አደመጥኩኝ። የእሳቸው ተደጋግሞ በመንግስት የተነገረውን የተናገሩት ሰልፈኞቹ ቦምብ ይዘዋል፣ ጠመንጃ ይዘዋል፣ መሳሪያ ይዘዋል የሚል እንዲሁ ባዶ ሁኔታ ነው ለማስረዳት የሞከሩት። ደግሞ ሰላማዊ ሰልፉ ባለቤት የለውም ብለዋል። ባለቤቱማ በሩት እንደሚታየው ህዝብ ሆነ እኮ ህዝብ ነው ባለቤቱ። የፖለቲካ ፓርቲዎቹ እንዳይሰበሰቡ ከህዝብ ጋር እንዳይገናኙ በተለያየ መንገድ እንዳደበዘዛቸዋቸው ምንም ጥያቄ የሌለው ነገር ነው። በእስር ቤት ነው ያሉት። ስለዚህ ይሄማ ከሆነ ብሎ ህዝቡ ቴክ ኦቨር አድርጎታል። ባለቤቱ ህዝብ ነው፣ ይሄንን ያልመረጥኩት መንግስት እየተጫወተብኝ ነው በሚል ነው የተነሳው ማለት ነው። ስለዚህ ባለቤቱ ህዝቡ መሆኑን እንዲያውቁ ለማለት ነው። አቶ መሐመድን በዚህ አጋጣሚ አመሰግናቸዋለሁ።
ያስተልኝ ቢዎች እንደምን ከረማችሁ? አዲስ አበባ ሊደረግ የነበረው የሰላማዊ ሰልፍ ቢቋረጥም እጅግ በጣም ደስ ያለኝ ደግሞ ሌላው ነገር ቢሆን አትሌታችን ፈይሳ ሌሊሳ ወንድማችን ትልቅ ጀብዱ ለኢትዮጵያ ሰርቷል። ኢህአዴግ ያለውን ችግር ለመቀባባት ለመሸፋፈን ቢሞክርም በሚሊዮን ለሚቆጠር ለዓለም ህዝብ ላሳወቀልን ፈይሳ ሌሊሳ እግዚአብሔር ምስጋና ይግባው። አመሰግናለሁ። ማስተዋል ይበጃል ነኝ ከዋሽንግተን።
ወደሚቀጥለው ቅንብር የሚያመራው ሙዚቃ ነው የሰማችሁት። በነገራችን ላይ ቀደም ሲል አስተያየት የሰጣችሁንን አድማጮች እናመሰግናለን። ሌሎቻችሁም ላኩልን። በተለይ መጨረሻ ላይ አቶ ማስተዋል የሰጡት ጉዳይ የጠቀሱት አለ፣ ስለ አትሌት ፈይሳ። ያን በተመለከተ የተቀናበረ ዘገባ ነው የምናስከትለው። ባለፈው እሁድ በተካሄደው የሪዮ ኦሎምፒክስ የማራቶን ውድድር ሁለተኛ ሆኖ ያጠናቀቀው የ26 ዓመቱ አትሌት ፈይሳ ሌሊሳ ከሪዮ ኦሎምፒክ የብር ሜዳሊያ ይልቅ ያስተላለፈው መልእክት ይበልጥ ትኩረት መሳቡ እየተስተዋለ እየተሰማም ነው። አሁን በሪዮ የሚገኘውን አትሌት ፈይሳን ለመርዳት ያቀዱ በዩናይትድ ስቴትስ የሚኖሩ የኢትዮጵያውያን ማህበረሰብ አባላት፣ የመብትና የፖለቲካ አቀንቃኞች እንዲሁም የሕግ ባለሙያዎች ሪዮ ገብተዋል። በኢንተርኔት ድረገጽ አማካኝነት 91,000 ዶላርስ መሰብሰቡን ከአስተባባሪዎቹ አንዱ የካሊፎርኒያ ክፍለ ግዛት ነዋሪ የሆኑት ዶክተር ሶሎሞን ኡንጋሼ ለአሜሪካ ድምፅ ገልጠዋል። ጽዮን ነች የተከታተለችው።
በ2016 ሪዮ ኦሎምፒክ ላይ በማራቶን የወንዶች ውድድር በሁለተኛነት በማጠናቀቅ የብር ሜዳሊያ ያስገኘው አትሌት ፈይሳ ሌሊሳ ካስገኘው ሜዳሊያ ይልቅ እያነጋገረ ያለው የውድድር መስመሩን ሲያጠናቀቅ ያሳየው ሁለት እጆቹን ወደ ላይ የማጠላለፍ ምልክት ነው። ያነጋገርናቸው አስተያየት ሰጪዎች እንደሚሉትም ይህ ምልክት በኦሮሚያ ክልል በመንግስት ላይ በሚደረጉ ተቃውሞች በጣም የተለመደ የታስረናል ምልክት እንደሆነ ይገልጻሉ። ከቅርብ ጊዜ ወዲህ ደግሞ ምልክቱ በአዲስ አበባ፣ በጎንደርና በባህር ዳር በተደረጉ ተቃውሞች ላይ ታይቷል። ፈይሳ ሌሊሳም ይህን ምልክት በሪዮ ኦሎምፒክ ላይ አሳይቷል። ምክንያቱን ከአሜሪካ ድምጽ ተጠይቆ ደግሞ በሀገሬ ኢትዮጵያ ትልቅ ችግር አለ፣ መንግስትን መቃወም እጅግ አደገኛ ነው፣ ሰዎች እየተገደሉና እየታሰሩ ነው፣ ከተማሪነት ጀምሮ ይህን እያየው ነው፣ ነጻነት የለም፣ ለረጅም ጊዜ በውስጥ የታመቀ ስሜት ነው ፈንቅሎ የወጣው፣ በዚህ ድርጊት ህዝቤን ነጻ አወጣለሁ የሚል እምነት ባይኖረኝም የሚደረገውን ጭቆና ግን ለዓለም ማህበረሰብ እንዳሳየበት ረድቶኛል። ከዚህ በኋላ ወደ ኢትዮጵያ ልመለስም ብመለስ እታሰራለሁ ብሏል። ቀጥሎም አነጋጋሪ የሆነ የመጣው ፈይሳ ይህን ምልክት ያሳየው የፖለቲካና የሃይማኖት መልእክት ማስተላለፍ በማይቻልበት የስፖርት መድረክ ላይ በመሆኑ ያገኘውን ሜዳሊያ ሊቀማ ይችላል፣ ቅጣትም ሊጠብቀው ይችላል የሚል አስተያየት እየተሰጠ ነው። ፈይሳን ማምሻውን በስልክ አግኝቼ ይህንኑ ጠይቄው ነበር።
እኔ መጀመሪያ ፖለቲካና ሃይማኖት ስፖርት ቦታ ላይ እንደማይካሄድ አውቃለሁ። በዚህን ሰዓት ይህንን ተጠቅሜ ነገር ላይ የሚደረግ ነገር በመንግስት የሚደረገው ህዝባችን ላይ እሱን ማሳየር ነው ሀሳብ መጀመሪያ አስቤበት የመጣው። ሌላ ደግሞ ሌላ ሽልማት አካባቢ ነበረ፣ እሱን ላይ ማሳየሁት። ከዛ ሰዎቹ ደግሞ ነገሩኝ፣ እንዴ ነው ሜዳሊያ ሴሬሞኒ ላይ ታደርጋለህ ያሉኝ። አደርጋለሁ አልኳቸው። ከዛ በኋላ እኔ ወደ ኦሎምፒክ ቢልግ ሲሄድ ተከትሎኝ እንደዚህ ነገር እንዳታደርግ ምናምን አሉኝና አስጠነቀቁኝ። ከዛ በኋላ ደግሞ እኔ ያ ነገር ከተደረገ ይሄን ያህል ነገሩ መሄድ አይችልም ብዬ ነው ከዛ በኋላ ነው በኋላ የተውኩት።
እንግዲህ ፈይሳ የተቃውሞ ምልክቱን የሜዳሊያ መቀበያ ቦታው ላይ ካላሳየህ በዓለም አቀፍ የኦሎምፒክ ኮሚቴ እንደማትቀጣ እንደተነገረህ ነው የነገርከኝ። እንደው ግን አሁን በእጅ ላይ የሚገኘው ሜዳሊያ ብትቀማስ ብትቀጣስ?
ምንም ችግር የለም ብትቀጣም፣ እኔ የፈለግኩን ነገር አስተላልፋለሁ። ምንም ቅር የለኝም።
እንግዲህ ፈይሳ ትላንት ባደረግነው ቃለ ምልልስ ይህን ሙያ ማለትም ሩጫውን 10 ዓመት እንደደከምክበት ገልጸህልኛል። እንደዚሁም በማራቶን ላይ 10 ዓመት እንደሮጥክ ነግረኸኛል። እና እንግዲህ ይህን ያህል በለፋህበት ነገር መቀማቱና መቀጣቱ እንዴት አያሳስብህም?
እኔ የሚፈልገው ነጻነት ነው፣ ሀብት አይደለም። እኔ በእርግጥ እኔ የሰራሁት ብዙ ነገር ነው። ጥሩ ኑሮ ነው የሚኖረው፣ ሌላ ሰውም እያገዝኩ ነው በዚህ ሰዓት። ሆኖም ደግሞ እንደ አንድ ሰው እኔ በነጻነት መኖር አለብኝ። ሁሉም ህዝቤም ሲሰቃይ እኔ ቁጭ ብዬ የሚያይበት ጊዜ የለኝም አሁን። ስለዚህ እኔ በልቼ መኖር ለእኔ ትርጉም አይደለም።
ህዝቤ ሲሰቃይ ያልከው ምንድን ነው? ምን ማለት ነው ፈይሳ?
ህዝቡ እያለቀ ነው፣ ያለ አግባብ እየተፈናቀለ ነው። ጥሩ ካሳ ሳይሰጥ ከቦታ ወደ ዘበኝነት፣ ከጥሩ ኑሮ ወደ ያልሆነ ቦታ ላይ ህዝቡ እየተሰደደ ነው። ሌላ ደግሞ ዝናብ እየደበደበ ነው፣ ቤታቸው ተፈርሶባቸው እንደዚህ ነገር። እኔ ቁጭ ብዬ ለምን አለው? ይሄን ብቻ አይደለም፣ የዩኒቨርሲቲ ተማሪ፣ ገበሬ፣ በቃ ጥሩ ኑሮ የሚኖር ሰው የለም አሁን ኢትዮጵያ ውስጥ። ስለዚህ ይሄን እኔ ለራሴ ደግሞ ዝም ብዬ ጥሩ ኑሮ እየኖርኩ ሰውን ማየት አስጠላኝ።
ፈይሳ አሁን ከሚገኝበት ሆቴል አውጥቶ መደበኛ ኑሮ እንዲጀምር ለማድረግ ገንዘብ በማሰባሰብ ላይ መሆናቸውን ከአስተባባሪዎቹ አንዱ ዶክተር ሰለሞን ኡንጋሼ ገልጸዋል። እሳቸውንም ማምሻውን ደውዬ ስለ ሁኔታው ጠይቄያቸው ነበር።
አሁን በዚች ደቂቃ 91,460 ደርሷል።
እንግዲህ ይሄን እያወራን ያለነው በኢትዮጵያ አቆጣጠር ከቀኑ 11 ሰዓት ላይ ነው። ከቀኑ 11 ሰዓት ላይ ስንት ደረሰን ያሉኝ?
91,460 ዶላር ደርሷል።
ለአድማጮቻችንም እንደው ግልጽ ለማድረግ ጎፈንድሚ የሚባለው በድረ ገጽ አማካኝነት ገንዘብ ማሰባሰቢያ ፕሮግራም ነው። እና እንዴት ነው ገንዘብ ማሰባሰቡ የተጀመረው እና አሁን ያለበት ደረጃ የደረሰው?
የተጀመረው እንግዲህ ከዚህ በፊትም በተለያዩ ጉዳዮች በተለይ ለቆሰሉ ሰዎች በኢትዮጵያ ውስጥ እስር ቤት ላሉ እዚህ ተመሳሳይ የገንዘብ የማሰባሰብ ስራ ላይ ሰርተን ነበረ። ያንኑ በመጠቀም አካውንቱን በመክፈት ሰው እዛ ላይ ሄዶ የቻለውን እንዲሰጥ በመጋበዝ ነው። ይህንን ከ5 ብር ጀምሮ እስከ 500 ብር፣ 1,000 ብር የለገሱ ሰዎች አሉ። በዚህ አኳኋን ነው በጠቅላላ እስካሁን ዳታውን የሰጡት ሰዎች 1,558 ሰዎች ናቸው።
የተሰበሰበው ገንዘብ አሁን ምን ለማድረግ ነው? ለሱ ምን አይነት ድጋፍ ለማድረግ ነው? ምን ለመርዳት ነው?
ከእሱ ጋር እየተነጋገር ነው ነው እንግዲህ አንድ ቦታ ወደ አሜሪካ ወይንም ሌላ ሀገር መሄድ ይኖርበታል፣ መቋቋም አለበት። ለሱ ቤተሰቡንም እንደዚሁ መርዳት ያስፈልጋል። ያው ለሱ አንዲት ሳንቲም ሳትቆረጥ ሙሉ በሙሉ የሚሰበሰበው እሱን በአዲስ ሀገር ውስጥ እንዲቋቋም የሚያደርግ ነው።
የህግ ድጋፍ አለው?
አለ አለ። ይሄም አለ፣ ተጀምሯል። እሱንም ያጠቃልላል።
ይሄ ነገር ለህግ ድጋፍ እና ለሌሊሳ መልሶ ማቋቋም የሚውል ነው ብለውኛል። እና የህግ ድጋፉ ምን ምንን ይጨምራል? ምን አይነት የህግ ድጋፍ ነው የሚሰጠው? ምንስ በመደረግ ላይ ነው ያለው? አሁን
በአሁኑ ጊዜ ሶስት ሰዎች ከኛ ቡድን ከእርዳታ አሰባሳቢ ቡድን ሶስት ሰዎች ፎይሳ ወዳለበት ወደ ብራዚል ሄደዋል። ከነዚህ መካከል አንደኛው የህግ ባለሙያ ነው። እንግዲህ ያንን አስመልክቶ ወደ ሌላ ሀገር ምናልባት ወደ አሜሪካን ሀገር እንዲመጣ ለዚህም ደግሞ አስፈላጊውን የህግ እና የቪዛ የመሳሰሉትን ለማስፈጸም ነው የሚሆነው። ሰዎቹ የተላኩት በዚያ በኩል በህግ መሰረት የሚሰራው ይሄ ነው ማለት ነው።
ሌሎቹስ ሁለት ሰዎችስ? አንድ የህግ ባለሙያ ነው ብለውኛል። ሁለቱ ሰዎችስ?
ሁለቱ እንደዚሁ የመብት ተሟጋቾች ናቸው ለማለት እችላለሁ። አንደኛው ከዋሽንግተን ዲሲ ነው የሄደው፣ ሌላኛው ከፍሎሪዳ ነበር የሄደው።
ስማቸው ማወቅ ይቻላል?
አዎ፣ አንደኛው ፈይሳ ይባላል፣ ሁለተኛው ለልሳ ይባላል፣ ሶስተኛው ሼክስፒር ነው።
የህግ ባለሙያ ሼክስፒር፣
የህግ ባለሙያ።
በጣም አመሰግናለሁ ዶክተር ሰለሞን።
ወደ
ሪዮ በመደወል አሁን ከፈይሳ ጋር ይገኛሉ ከተባሉት ሶስት ሰዎች መካከል አቶ ባይሳ ገመቹን አግኝቻቸው ነበር። ከፈይሳ ጋር ተገናኝተው በአንድ ላይ መሆናቸውን ገልጸውልኛል።
ሪዮ ፈይሳ ጋር ነኝ።
ለምንድን ነው ወደዛ ሄዳችሁት? ምን ያህል እሶ ናችሁ ነው ሄዳችሁት?
እንደ አጋጣሚ ሶስት ሆነን ነው የመጣ ነው። ልጁ ዘመዴም ስለሆነ ቅርብ ጓደኛዬም ነው እና የቻልኩት ላይ ጎኑ ሊቆምና ለመርዳት ነው እዚህ የተገኘው።
ምንድን ነው የሚያስፈልገው እርዳታ? አሁን ምን አይነት እርዳታ ነው ለመስጠት እዛ የተገኙት?
ብቻው ነው አንዳንድ ነገሮች ሌጋል ኢሹ አንዳንድ ነገሮች ጋር አገኝ ከእሱ ጋር እየተወያየን እርዳታ እንትን ከመሉ ሰዎች ጋር ከተለያዩ አካላት ጋር እየተነጋገን መፍትሄ ለመፈላለግ ነው።
በምን ሁኔታ ላይ ይገኛል አሁን ፈይሳ?
ለጊዜው ህጋዊ ነው፣ ይኖራል። ፓስፖርቱም እሱ ጋር ነው፣ ችግር የለውም። የወደፊቱ ደግሞ እያሰብንበት ነው፣ አልተወሰነ። መጀመሪያ ምን ይደረጋል ውሳኔ የምለው ነገር ነው። ነገሩ ከተወሰነ በኋላ የህግ ባለሙያውን እየተወያየ እዚህ የመቆየትም ከዚህ የመውጣትም ወይ ደግሞ የኢትዮጵያ ወደ ኢትዮጵያ የምለው ነገር ሁሉ በህግ ስለሚታየው ልጁ ደግሞ ኦልሬዲ የህግ ባለሙያ ይዘዋል።
በትላንትና ዕለት ያነጋገርናቸው የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሚዲያና የህዝብ ግንኙነት ዳይሬክተር አቶ መሐመድ ሰይድ አትሌቱ ወደ ሀገሩ ቢመለስ ምንም አይነት ጉዳት እንደማይደርስበት መግለጻቸው ይታወሳል። የኦሮሞ ፌዴራሊስት ሊቀመንበር አቶ ሙላቱ ገመቹ በበኩላቸው አሁን ኢትዮጵያ ውስጥ መንግስት በሰላማዊ ዜጎች ላይ እየወሰደ ካለው እርምጃ አኳያ ይህን አስተያየት በስጋት እንደሚመለከቱት መግለጻቸውም ይታወሳል። አትሌት ፈይሳ ሌሊሳ በበኩሉ የኢትዮጵያ መንግስትን ማመን እንደሚከብደው መግለጹን ጠቅሰን መዘገባችን ይታወሳል።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ዝግጅት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ ስርጭታችንን ጀምረናል። ቀደም ሲል በፈይሳ ሌሊሳ ልዩ ቅንብር አድማጮች ወደ ቀዳሚው ቅንብር ልናልፍ ነው። በዚህ በሁለተኛው አጋማሽ ይህም ሐኪሞን ይጠይቁ ሐኪሙን ይጠይቁ ለምሽቱ አሉላ። ብዙ ጊዜ እኛ እዚህ አብረን የምንሰራው ባልደረቦች ጥያቄ ይኖረናል ለሐኪም አቅርብ ያለ እኔ እንኳ ሁለት ህመም ነግሬሃለሁ አላቀረብም።
ያንተን እንኳ መልሱን ሰጥቼ ጨረስኩ መሰለኝ።
በጣም ጥሩ። እሺ ወደ ዛሬው ቅንብርህ እንለም። አድማጮች ለዛሬ ዚካ በተለይ በዩናይትድ ስቴትስ በትንኞች አማካኝነት የመተላለፉን የቅርብ ጊዜ ዜና ተከትሎ የደቀነውን አዲስ ስጋት ተንተርሶ የተሰናዳ ተከታታይ ልዩ ዝግጅት ሶስተኛ ክፍል ነው ይዞ የቀረበው። አሉላ አዘጋጅና አቅራቢው አንተነህ፣ በዛሬው ቅንብር እስቲ ምን ምን ዝርዝር ነገር እንዳለ ተናገር።
አመሰግናለሁ አዲሱ። በዛሬው ዝግጅት ትኩስ ዜናዎች ተካተዋል። በትላንትናው ዕለት የብሔራዊ ጤና ምርምር ኢንስቲትዩት ዩናይትድ ስቴትስ ጤና ምርምር ኢንስቲትዩት ኤንአይኤች የባህሩ አዋሳኝ ግዛቶች የዩናይትድ ስቴትስ ባህር አዋሳኝ ግዛቶች ፍሎሪዳ፣ ሉዊዚያናን ጨምሮ ቀደም ሲል ከታየባት ቦታ ሰፋ እያለ አካባቢውን ሊዛመት ይችላል የሚል ስጋት አሳድሯል። ሌላ አዲሱ ምናልባትም ጎላ ያለው ቀደም ሲል ዚካ በብዛት መከሰቱ ከተዘገበባት ብራዚሏ የዘንድሮ የኦሎምፒክ መድረክ ሪዮ መልስ ከውድድሩ በፊት ሲያወዛግብ የነበረ ስጋት ነው አዲስ ገጽታዎች አሉት። አስፈላጊ ጥንቃቄዎች ውስጥ ምን ይመስላሉ ይላሉ ወደ ቤተሰብ የተመለሱ ተመልካችና ተወዳዳሪዎችን የሚመለከት።
ሉዚያናም ስጋት አለ ነው ከቀረበ
የመዛመት እድሉ አለ የሚል ስጋት
ፕሬዚዳንት ኦባማ አዛ ናቸው መጠንቀቅ አለባቸው።
ትክክል ነው። ጥንቃቄ እንደሚያደርጉ ተስፋ አድርጋለሁ።
እንቀጥል።
መልካም። እንግዲህ ለምሽቱ ተንታኝ እንግዳችን ከዚህ ቀደም ወረርሽኙን አስመልክቶ ለአማርኛ አንባቢዎች በተከታታይ እያቀረቧቸው ባላቸው ትምህርታዊ የሕክምና ጽሁፎች መነሻነት በተከታታይ ቃለ ምልልሶቻችን የተሳተፉት ዶክተር አሸናፊ ዋቅቶላ ናቸው። እና የመጀመሪያው ጥያቄ አዲሱን ዜና ይመለከታል። ኤንአይኤች ወይም የጤና ምርምር ኢንስቲትዩት ያወጣውንና አዋሳኝ የዩናይትድ ስቴትስ ግዛቶች ከፍሎሪዳ አልፎ እየተሻገረ ነው የሚለው ዶክተር አሸናፊ።
አቶ ሎላል ና ቮይስ ኦፍ አሜሪካ ለዚህ እድል እንደገና አመሰግናለሁ። እንደ ገለጽከውም ዶክተር አንቶኒ ፎቺ የብሔራዊ ጤና ምርምር ተቋም የአለርጂና የተላላፊ በሽታዎች ዳይሬክተር እንደገለጹት ገልፍ ስቴቶች በሚባሉት እንግዲህ ከአምስቱ ውስጥ ፍሎሪዳ አለ፣ አላባማ አለ፣ ሚሲሲፒ፣ ቴክሳስ እና ሉዚያና ከእነዚህ ውስጥ የተጋለጡ ናቸው። አንደኛ ቅርበት አላቸው ከታች ከሚመጣበት እንግዲህ ዋናው ወረርሽኙ እየተካሄደበት ያለው የላቲን አሜሪካና ካሪቢያን ጋር የርቀት የቅርበት ጉዳይ አለ። ሁለተኛ በዚህ አካባቢ ያለው ተደጋጋሚ የሚከሰተው የጎርፍ ችግር የግቢዎችን መራቢያ ለመቆጣጠር አስቸጋሪ ያደርጓል። በተጨማሪም ይህን የሚያስተላልፉት የቢምቢዎች ኤዲስ ኢጅፕት የሚባሉት ናቸው። በዋነኛ የሚታወቁት እስከ ዋሽንግተን ዲሲ አካባቢ ካለው ሊደርሱ ቢችሉም በብዛት የሚገኙት እነዚህ ስፍራዎች ነው። እና ምንድን ነው ተጓዦች በመጓዝ ምክንያት የበሽታው ትልልፍ ይታወቃል በሀገሩ በሙሉ። እና በአንድ ወቅት እነኚህ ቢምቢዎች ከአንዱ ተጓዥ ወደ ሌላው በቢምቢ ለማስተላለፍ እድል ሊኖራቸው ይችላል። አንዴ ካመለጠ በኋላ የሰፈር ትልልፍ የመጀመር እድሉ አለ። ያንን ነው። ነገር ግን ሰውየው ደጋግመው እንዳሉት አሜሪካ ነገር የቢምቢ ቁጥጥሩ ደረጃ ከፍተኛ በመሆኑ የተለያዩ እንደ ብራዚል እና ሌሎቹ ሀገሮች ከቁጥጥሩ ውጭ መስፋፋት አይጠበቅም። በቢምቢ የሚተላለፈው ዋናውም ቁጥጥሩ ያለው ይሄ ነው። እንግዲህ አሁን አሜሪካን ሀገር እስካሁን ድረስ የኮንቲኔንታል አሜሪካን በሚባለው ውስጥ ከሁለት ሺህ በላይ ነው ያሉት እንግዲህ የገባው በተጓዦች ጋር በተያያዘ ፍሎሪዳ በሰፈራዊ ትልልፍ እንግዲህ 36 ነው ያለው። እንግዲህ እናንተ ከተናገርን በኋላ ከሰላሳ ደቂቃ በኋላ ቁጥሩ ይቀየር ይችላል እና ይህ ምንድን ነው አብዛኛው አሁንም ያለው ነገር አነስተኛ ነው ካለው ከጠቅላላ ከተጓዦች ጋር ከገባው ቁጥር አንጻር ሲታይ። ነገር ግን እድሉ አለ እንደ ብራዚል ሊስፋፋም ባይችል የተወሰነ ደረጃ በየስቴቱን በተለይ እነኚህ ስቴቶች ውስጥ ሊታይ ይችላል ነው የሚባለው።
መልካም። ዶክተር አሸናፊ ቀደም ብዬ በመግቢያ የጠቀስኩትና ምናልባትም የተለየ ውዝግብ ጋብዞ የነበረ ርዕሰ ጉዳይ እንሻገራለን። ለየት ያሉ ሁነቶችን ዚካን፣ የአገሪቱን ኢኮኖሚ ውድቀትና የፖለቲካ ያለመረጋጋት ጨምሮ ከፍተኛ ወጪ የወጣበትና በእጅጉ ሲናፈቅ የቆየው ብራዚል ያስተናገደችው ኦሎምፒክ ተጠናቋል። የኦሎምፒክ ጉዳይ ታዲያ ብዙም ሲያሳስብ እንደነበር ይታወቃል። የዚካ ወረርሽኝን ምክንያት በማድረግ ሊመጣ የሚችለውን አደጋ በስጋት ነበር ሁለት ወገን ተለይቶ ሲነጋገሩ የቆዩትና ዛሬ ተጠናቋል። ከተለያዩ የዓለም ክፍሎች የመጡ አትሌቶች፣ በብዙ ሺዎች የሚቆጠሩ ተመልካቾች ወደ የአገሮቻቸው ሄደዋል። ምናልባትም ዚካንም ይዘው እንዳይሄዱ ተሰግቶ ነበርና የተፈራው። ምን አይነት ሁኔታዎች ይታዩታል?
መጀመሪያ አመሰግናለሁ ለዚህ ጥያቄ። ክርክሩ በዚካ ምክንያት በኦሎምፒክ ምክንያት የዚካ ወደ ለያገሩ የመስፋፋት ድሉ ከፍ እንዳይል ስጋት የነበራቸው ሰዎች እና ክርክሩም ነበር። እንግዲህ ሙሉ ለሙሉ ይሄ ጥያቄ አለቀ ለማለት ሰዎቹ ወደ ያገራቸው ተመልሰው ይሄ መደላደሊያ ጊዜው ካለፈ በኋላ ማለት ነው። እንግዲህ እነዚህ ሰዎች ካለፈ በኋላ ምንም ነገር አለ ወይም ብዙ በበሽታው አለመያዛቸው ሲታወቅ ነው። ነገር ግን ሁኔታው የሚያሳየው አሁንም እስካሁን ድረስ ያለው የሚያሳየው የዚካ በዓለም ላይ የተስፋፋ ቢሆንም የኦሎምፒኩ የተካሄደበት ጊዜ እዛ አገር የቢምቢዎች ቁጥር እጅግ ዝቅተኛ በመሆኑ የተነሳ ዋናውም መተላለፊያ መንገድ ይሄ ስለሆነ በሱ ምክንያት ብዙ ይተላለፋል ተብሎ አይጠበቅም። እግረ መንገድም ማለትም መቼም ኦሎምፒክ ብዙ ጣጣ ያለው ነገር ነው። እጅግ ደስ የሚል ጉዳይ ነው። ብዙ ገንዘብ ይፈስበታል። ያ እንግዲህ የሚያከራክሩ ሌሎች ጥያቄዎች አሉ። ማለትም ሪሊ ድሃው ህዝብ ምን ያህል ተጠቀምበታል የሚለው ጥያቄ ወሳኝ ይመስለኛል። ኮርፖሬሽኖች ሸቀጥ ሸጠው ህዝቡ ተቸግሮ ሌላው ነገር ማለቱ በቂ ላይሆን ይችላል እና ያከራክር ይችላል። በሌላ በኩል ግን እጅግ ደስ የሚል በከፍተኛ ደረጃ የቻሉት ከነ ችግሩም ቢሆን መቼም ጀግናነት ያሳዩበት ይመስለኛል።
ትክክል ብለዋል። በዝግጅት በኩል ተጉዞ የተመለሱ ሰዎች ከሚያደርጉት ጥንቃቄ የተቀባይ አገሮች ሊያደርጉ የሚገባ አይንና ጆሮን ከፍቶ ሁኔታዎችን መከታተል፣ የዚካ ምልክቶች በታዩባቸው ሊደረጉ የሚችሉ ቁጥጥሮች ጭምር ምን አይነት ሁኔታዎች ከግምት መግባት አለባቸው?
ይህንን ለመረዳት እንድንችል ወደ አለፈው ትንሽ መመለስ ያስፈልገናል። ምንድን ነው አንደኛ የዚካ በሽታ የተጋለጡ 80% በሽታው ጭራሽ አይታይባቸውም። 80% ማለት 1000 ሰው ቢጋለጥ እንግዲህ ስንት ነው? 800 ሰው ምንም ነገር ቢጋለጥ እንኳን
ላይታይ ይችላል።
አዎ። ሁለተኛ ደግሞ መታየት ያለበት ባለፈው ጊዜ የተነጋገረ የመደላደል ጊዜ ነው። አንድ ሰው ቢምቢ ነክሶት ምንም ነገር በሽታ ላይታይበት ይችላል ሲነሳ፣ ምክንያቱም የመጨረሻው ቀን ቢነካው እንደ እንግዲህ የመደላደል ጊዜው የሚባለው ከ2 እስከ 12 ቀን ይላል አውሮፓውያኖቹ፣ እዚህ ከ3 እስከ 14 ቀን ነው ይላሉ። ይሄ ግምት ጉዳይ ነው። ምናልባት 2 ሳምንትም እንኳን ብንል ምንድን ነው ያው ስሜት ምልክቶቹ የሚታየው 2 ሳምንት በኋላ ነው ማለት ነው ነው እና አብዛኛዎቹ በጣም ጥቂት ናቸው። ስሜቶቹ በጣም አሳሳቢ አይደሉም ማለት ነው ለአብዛኛው ሰው። በዚህ አጋጣሚ እጅግ ድንቅ የሆኑት አትሌቶቻችን በየኦሎምፒኩን እና ከዛም ውጭ በሚያሳዩን ከፍተኛ ተፎካካሪነት አሁን አስመዝግበውታል። እንኳን ደስ አላችሁ ማለት ፈልጋለሁ።
እኔም እንግዳዬን ዶክተር አሸናፊ ዋቅቶላን ለተደጋጋሚ ሙያዊ ትብብራቸው አመሰግናለሁ። አድማጮች፣ አሁን ሰዓቱ ሳምንታዊው የንግድና ምጣኔ ሀብት ቅንብር የሚቀርብበት ነው። አዘጋጅና አቅራቢ ሄኖክ ሰማእግዜር።
የምሽቱ የንግድና ምጣኔ ሀብት ዝግጅት እንግዳችን ዶክተር አክሎግ ቢራራ ናቸው። የዓለም ባንክን ጨምሮ በተለያዩ የልማት ድርጅቶች ከ30 ዓመት በላይ ያገለገሉ የምጣኔ ሀብት ባለሙያ ናቸው። እንደምናመሹ ዶክተር አክሎግ።
ጤና ይስጥልኝ አቶ ሄኖክ፣ እንደምናመሻልኝ።
ደህና። እንግዲህ ዛሬ የምንነጋገረው ኢትዮጵያ ውስጥ የሚከሰቱ ተቃውሞዎች፣ ሁከቶች፣ እንደዚሁም የመንገድ መዘጋቶችና የስራ ማቆም ሁኔታዎች በአጠቃላይ ምጣኔ ሀብቱ ላይ የሚኖራቸው ጫና፣ በተለይ ደግሞ በሰዎች ኪስ ላይ በሰዎች ኑሮ ላይ የሚኖረውን ጫና ለመገምገም ነው። እንዴት ያዩታል እርስዎ?
መቼም እንቅልፍ የነሳኝ ምንድን ነው ገንዘብ ላላቸው በባንክ ትርፍ ላላቸው ግለሰቦች አይደለም፣ ተራው ሰው እንዴት ይኖራል የሚል ነው። እንግዲህ ከህዝቡ ሰላማዊ ሰልፍ ወይም አንዳንድ ሰዎች እንደሚሉ ሰላማዊ አመፅ አንጻር በሚታይበት ጊዜ ግዙፍ የሆነ ህዝብ ነው የሚሳተፈው። ይሄ በጣም ከፍተኛ ጫና ይኖረዋል እና የቀን ሰራተኞች እንዴት በልተው ያድራሉ የሚለው እንትን በአእምሮ ይብላላል። አንድ ግለሰብ ጠዋት ወጥቶ እስኪ ይህን ያክል ብር አግኝቼ ሰርቼ ማታ ምግብ ለመመገብ እችላለሁ የሚልበት ሁኔታ እየጠፋ ነው። ለምሳሌ ጎንደርን ብመለከት በተከታታይ እከታተላለሁ፣ ምክንያቱም እዚያ አካባቢ ስለመጣሁ። ደብረታቦርን፣ ባህር ዳርን የመሳሰሉትን የማውቃቸውን ክፍሎች በማያበት ጊዜ የቀን ሰራተኛው ግዙፍ ነው፣ ደግሞ ደሞዝተኛ የሆነው ደግሞ ብዙ ነው። ሱቅ ትንንሽ ሱቆች ያሏቸው ግለሰቦች ደግሞ ብዙ ናቸው። በኢንዱስትሪ የሚሳተፈው በጣም ዝቅተኛ ነው። እንዴት ይኖራሉ ብዬ ራሴን እጠይቃለሁ። ስለዚህ ያለው ጫና በዝቅተኛ ደሞዝተኞችና በቀን ሰራተኞች ላይ እጅግ በጣም ግዙፍ ነው። በጣም በጣም ከፍተኛ ነው።
እንግዲህ በቀን ስራ በየዕለቱ ለዕለት ጉርስ የሚሰሩ ሰዎችን ህይወት አስመልክቶ እንዲያው አጠር አድርገው ገልጸውታል። እንቅስቃሴ በሚገደብ ጊዜ እንደ ልብ ደግሞ ከስጋት ጋር የሚደረግ እንቅስቃሴ በሚኖር ጊዜ ምን አይነት የምጣኔ ሀብት ትኩሳቶች ይሰማሉ? በአጠቃላይ በሀገሪቱ
ብዙ ናቸው ክስተታቸው። ለምሳሌ የኢትዮጵያ ኢኮኖሚ መዋቅር በማይበት ጊዜ በዚህ ላይ ብዙ ጊዜ እመራመራለሁ፣ እከታተላለሁ። የገጠሩ ኢኮኖሚ በጣም ግዙፍ ነው አሁንም እና ሰው የገጠሩና የከተማው ኢኮኖሚ የተያያዘ እንትን አለው። ይሄ ትስስር እየላላ በሚሄድበት ጊዜ ለምሳሌ መንገዶች ሲዘጉ፣ መጓጓዣ ሲቋረጥ የገጠሩ ትንሽ ያለችውን ወደ ከተማ ለማቅረብ አይችልም ማለት ነው። በተመሳሳይ ደረጃ መሸመት የሚኖሩ አብዛኛው የኢትዮጵያ ሕዝብ እየሸመተ ነው የሚኖረው፣ የራሱን እህል አያመርትም። ይሄ የተለመደ በዓለም አቀፍ ደረጃ የሚታይ እንትን ነው። በዚህ ላይ ከፍተኛ የሆነ ጫና ይኖረዋል። ንግድ የውስጥ እርጋታ ከሌለ የውስጥ ንግድ ይቆማል ማለት ነው እና እርጋታና የውስጥ የኢኮኖሚ እንቅስቃሴ የተያያዙ ናቸው።
አዎ፣ ለነገሩ ሁኔታውንም በዝርዝር አጢኖ በመረጃ በአሃዝ የተደገፈውን ለማቅረብ ጊዜ የሚወስድ ይሆናል። ግን እንዲያው በጎረቤት ሀገሮችን በኬንያ ምርጫን ተከትሎ በተቀሰቀሰ ሁከት የቱሪዝም ኢንዱስትሪው በጣም ተጎድቶ ነበረ። በኢትዮጵያ ደግሞ ኢትዮጵያ በዚህ ዓመት መጎብኘት አለባቸው ተብለው ከሚጠቀሱ ጥቂት ሀገሮች አንዷ ሆናለች እና የቱሪዝም ኢንዱስትሪው ከእንቅስቃሴውና ከስጋቱ ጋር ምን አይነት ጫና ሊያድርበት ይችላል?
የተያያዘ ግንኙነት አለው። በኬንያ ቅድም ወንድሜ እንዳልከው ኬንያ ሪሊ የምትመካበት ቱሪዝም ነው። ህውከት በነበረበት ጊዜ ቱሪዝም ሙሉ በሙሉ አቆመ። በግብጽም እኮ የተከሰተው እንደዚያ ነበረ። አሁን በተርኪ ያለው ጫና በጣም ከፍተኛ ነው። ሶሪያ ፍጹም በሆነ ደረጃ አቁሟል። በኢትዮጵያም በተመሳሳይ ደረጃ እያደገ የሄደው የቱሪስት እንቅስቃሴ ወደ 300,000 ሰዎች በአመት ኢትዮጵያን ይጎበኛሉ ይባላል። የሚጎበኙባቸውን ቦታዎች ለመጥቀስ ልሞክር። ላሊበላ፣ ሌላው አክሱም፣ ባህር ዳር፣ ጎንደር፣ የፋሲል እንትን ከፍተኛ ጥሪት ያለው ሰሜን ተራራ ነው እና እነዚህ እንቅስቃሴዎች በሚቆሙበት ጊዜ አንደኛ ገቢ አይኖርም። ለምሳሌ ቱሪስቶች በሚመጡበት ጊዜ የሚያስተናግዱ ተቋሞች አሉ፣ የምግብ ቤቶች አሉ፣ ሆቴሎች አሉ፣ የቀን ሰራተኛዎች አሉ፣ ሌሎችም አሉ። ስለዚህ እነዚህ እንቅስቃሴዎች ይቆማሉ ማለት ነው። በሌላ በኩል ደግሞ ማየት የሚኖርብን ይሄ ብቻ አይደለም። በእርግጥ ነው በጣም ከፍተኛ ጫና ያለው እኔ በህዝቡ ላይ ነው የምለው። ነገር ግን በሌላ በኩል ደግሞ በሚታይበት ጊዜ የውጭ ምንዛሬ ይቀንሳል ማለት ነው። የውጭ ምንዛሬ ከቱሪስት የሚገኝ የውጭ ምንዛሬ እንቁ ነው። ያነ በሚቆምበት ጊዜ የመንግስት ካዝናም ይበከላል ማለት ነው። ስለዚህ እነዚህ ቦታዎች በጣም እየተጎዱ ነው ያሉት። ምንም አሁን ወደ ወሎ እንቅስቃሴ እኮ የኢኮኖሚ እንቅስቃሴ አለ ለማለት አይቻልም፣ ቁሟል። በባህር ዳር የኢኮኖሚ እንቅስቃሴ አለ ብሎ ለመናገር አይቻልም፣ ቁሟል። በጎንደር ፍጹም በሆነ ደረጃ ቁሟል። ወደ ደቡብ በሚታይበት ጊዜ በጣም እንቁ የሆኑ የሚታዩ ቦታዎች አሉ፣ መዝናኛ ቦታዎች። የኦሞ ሸለቆ ለምሳሌ በኦሮሚያ ክልል በጣም ብዙ ቦታዎች አሉ የሚታዩ፣ ሀይቆች አሉ። የቱሪስት እንትኖች ናቸው። የውጭ ሀገር ሰዎች በብዛት የሚጎበኙባቸው ቦታዎች ናቸው። ስለዚህ ቅድም እንደ ጠቀስኩት አብዛኛው የኢትዮጵያ ሕዝብ ሰላማዊ ሰልፉ በእገባው ይሳተፋል ከተባለ በሁሉም ክልሎች በኦሮሚያ በአማራ በመሳሰሉት ቦታዎች ሁሉ ይሄ እንቅስቃሴ ይቆማል ማለት ነው እና
አድማጮች ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚስተላለፈው ስርጭት በዚህ ላይ አበቃ። እንግዶቻችንን በፕሮግራሞቻችን የተሳተፉትን በሙሉ እናመሰግናለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ነገ ከምሽቱ 3 ሰዓት ላይ እንገናኝ። መልካም ምሽት። ደህና ደሩ።